voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን። በ1431 መካከለኛ ሞገድ ከአሁን አንድ ሰዓት እስከ አንድ ሰዓት ተኩል ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ግንቦት 4 ምሽት ፕሮግራማችንን ይዘን ቀርበናል። አስተናጋጃችሁ ቆንጂት ታዬ ነኝ። ለምሽቱ ያሉንን መሰናዶዎች እናስተዋውቅ።
ምርጫ ቦርድ ወያቄ የሚለው ወይስ ሽፋዘች ነው? ስለዚህ ውድድሩ የምርጫ ግዝቀሳን ሙሉ በሙሉ ለማለት በሚቻልበት ደረጃ መንግስት ካድሬዎች ተቆጣጥሮታል።
የህግ ጥሰቶች ካሉ እየተከታተለ ማንንም ይሁን ከየትኛውም አካል ይሁን ከየትኛው በህግ የሚዳኝበት ሁኔታ ነው ያለው።
የቀደሙት የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ከፍተኛ አመራር አባል ፕሮፌሰር መረራ ጉዲና ሲሆኑ ተከትሎ የሰማችኋቸው ደግሞ የብሔራዊ ምርጫ ቦርድ ዋና ጸሐፊ አቶ ነጋ ዱፊሳ ናቸው። ዝርዝሩም በዕለቱ አብይ ርዕስ ይዘናል። የትግራይ ክልል የምርጫ ዝግጅት ላይ የተጠናቀረ ዘገባም ይኖረናል። ብሪታንያ ኮንሰርቫቲቭ ፓርቲው ማሸነፉን ተከትሎ የአውሮፓ ህብረት አባልነቷ እንዲጸና ምን መደረግ አለበት በሚለው ዙሪያ የተጠናቀረ ዘገባም እናቀርባለን። ሐኪሞን ይጠይቁም ተሰናድቷል። አብራችሁ እንድታመሹ በአክብሮት እንጋብዛለን። ጽዮን ግርማ ፕሮግራሙን ትመራለች። ወደ ዓለም ዜና እንለፍ።
እንደምናመሻችሁ። ዜናውን የማሰሙ አዲሱ አበበ ነኝ። ከሶስት ሳምንት በፊት ከደረሰባት ነውጥ ያላጋገመችው ኔፓል እንደገና በዛሬው ዕለት በሌላ ርዕደ ምድር ተመታች። 35 ሰዎች ሞቱ፣ ወደ 1100 የሚሆኑም ቆሰሉ። በዩናይትድ ስቴትስ የከርሰ ምድር ጥናት አዋቂዎች መሠረት ከዋና ከተማዋ ካትማንዱ በስተ ምስራቅ 80 ኪሎ ሜትር ርቀት ላይ የደረሰው የዛሬው ነውጥ በሬክተር መለኪያ 7.3 ተመዝግቧል። የመጀመሪያው ነውጥ ከደረሰ ከአንድ ሰዓት በኋላ ሌላው ርዕደ ምድር 6.3 ተመዝግቦ ከባድና ኃይለኛ እንደነበርም ታውቋል። በተገደሉት የሩሲያ ተቃዋሚ መሪ ቦሪስ ነምሶቭ የተዘጋጀ አንድ ሪፖርት እንዳመለከተው ደቡባዊ ምስራቅ ዩክራይን ውስጥ በተካሄደው ውጊያ ምንም እንኳ ሩሲያ በውዝግቡ ወታደራዊ ጣልቃ ገብነት አልነበረኝም ብትልም ቢያንስ ግን 220 ሩሲያውያን ወታደሮች ሞተዋል። እንደ ሪፖርቱ ከሆነ 150 የሚሆኑ ወታደሮች የሞቱት በስትራቴጂካዋ የኢሎቪውስክ ባቡር መናኸሪያ ሲሆን ቀሪዎቹ 70 ደግሞ ቀደም ሲል በዴባርስፊልድ ከተማ ውስጥ በተካሄደ ውጊያ ነው። የመን ውስጥ የሚገኙ ተፋላሚ ወገኖች ዛሬ ማክሰኞ ማምሻው ላይ ጀምሮ ለአምስት ቀናት ተኩስ ለማቆም ተስማሙ። ተዋጊዎቹ ጠመንጃቸውን የሚያስቀምጡት አገሪቱ ውስጥ ባለው ውዝግብ ምክንያት የረድኤት አቅርቦት የተጓጎለባቸው ወገኖች እርዳታ ይደርስላቸው ዘንድ እድል ለመስጠት ነው ተብሏል። የመን ውስጥ ላለፉት 6 ሳምንታት የአየር ጥቃት ሲካሄድ የቆየ ሳውዲ አረቢያ መራሹ ጣምራ ቡድን ሁቲ ሽምቅ ተዋጊዎችና የመንግስት ወታደሮች ናቸው የተኩስ አቁሙን የተስማሙት። ይሁንና ከትናንት ጀምሮ ከባድ ውጊያ እየተካሄደ በመሆኑ የተኩስ አቁሙ ስምምነት ስራ ላይ ስለመዋሉ ምንም ዋስትና የለም። ከተኩስ አቁሙ ስምምነት መጨረሻ ታት አስቀድሞ የተባበሩት መንግስታት የሰብአዊ እርዳታ ኃላፊ ቫለሪ አሞጽም ተፋላሚዎቹ ቃላቸውን እንዲያከብሩምና የረድኤት አቅራቢዎችም እርዳታ ለተወገጀው ወገን እንዲያደርሱ ተማጽነዋል። ዜናው አበቃ።
የዓለም ዜናዎቹን አደመጥን። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ዝግጅታችን ደግሞ ተጨማሪ ዜናዎችን ይዘን እንመለሳለን። በ1431 መካከለኛ ሞገድ የሚቀርበው የማክሰኞ ምሽት ፕሮግራም ይቀጥላል። አሁን ወደ አብይ ርዕስ እንዝለቅ። በምርጫው ዘመቻ ላይ የመድረክ እጩ ተወዳዳሪዎች ድብደባ፣ እስራት፣ ማሳደድና የመሳሰሉት ድርጊቶች በመንግስት አካላት እንደሚፈጸሙባቸው አንድ ከፍተኛ የመድረክ አመራር አባል ገለጹ። ተገቢው የማስተካከያ እርምጃ እንደሚወሰድ የምርጫ ቦርድ ጽህፈት ቤት ኃላፊ አረጋግጠዋል። መለስካቸው አመሃ ዘገባ ልኳል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ከፍተኛ አመራር አባልና የመድረኩ አንድ አባል የሆነው የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና በተለይ ለቪኦኤ በሰጡት ቃለ ምልልስ መድረክ በ2007ቱ አገር አቀፍ ምርጫ አመርቂ እንቅስቃሴ እያደረገ መሆኑን ይናገራሉ። ይሁንና በእሳቸው አገላለጽ በዚሁ አኳያ ከመንግስት በኩል እየደረሰ ነው ያሉት ከባድ ጫና በተወዳዳሪዎቹ አባሎቹና ደጋፊዎቹ ላይ ከፍ ያለ ጉዳት እያደረሰ ነው። በነብረት ላይም የማይነቅ ጉዳት ያደረሰ ነው ሲሉ ይገልጻሉ። በተለያዩ የሀገሪቱ ክፍሎች ተወዳዳሪዎች ይደበደባሉ፣ ይታሰራሉ፣ ከስራ ገበታቸውና ከመኖሪያቸው ይፈናቀላሉ፣ በአንዳንዶቹ ቤት ላይ ደግሞ የድንጋይ ናዳ ይወርድበታል ሲሉ ያስረዳሉ። በአንዳንዶቹ ተወዳዳሪዎች ላይ የሚደርሰው ድብደባ እጅግ ዘግናኝ መሆኑን ሲገልጹ መፈንከት ሳይሆን መፈለጥ ነው ይሉታል። ዶክተር መረራ ጉዲና
እዚሁ አዲስ አለም ኤጀሬ የሚባለው እዚህ አዲስ አለም ከተማ ላይም ለምሳሌ እጩ ጭምር የፓርላማ ተወዳዳሪ ጭምር ተፈልጦ ጫካ ውስጥ ነው የጣሉት። ከዛ ሌሎችንም ደብድበዋል። ለምን ወጣችሁ? እዚህ ቀበሌያችን ለምን መጣችሁ? እንደ መንግስት ነው እንትን የሚያደርጉ የቀበሌ አስተዳደሮች። አታስገቧቸው፣ ዝጉባቸው ተብሎ የተሰጣቸው ይመስላል። ምክንያቱም አንድ ቦታ ብቻ አይደለም ይሄ የሚደረገው፣ ከባሌ እስከ ወለጋ እስከ መሀል ሸዋ እስከ ጅማ ሉባቦ ስለ ብዙ ቦታ እነዚያ ነገሮች ስለሚደረጉ ከማዕከል የተላለፈ ትእዛዝ ይመስላል።
በንብረት ላይ የሚደርሱ አደጋዎችም ጥቂት ናቸው እንደማይባሉ ዶክተር መረራ ይገልጻሉ። ድርጊቱን የሚፈጽሙት የሚታወቁ ካድሬዎች ናቸው ይሉና የምርጫ ዘመቻው በመንግስት መዋቅር ሙሉ ቁጥጥር ስር ውሏል ሲሉ ይከሳሉ።
ሆሮ ጉድሩ ወለጋ ላይ የሚታወቁ ካድሬዎች ጫካ ውስጥ ተደብቆ የእኛ መኪና የቅስቀሳ መኪና ፊት ለፊት ያለውን ድምድማጡን ነው ያጠፉት። አመልክተናል። ምን እርምጃ እንደሚወሰድ አላውቅም። ዞሮ ዞሮ እንግዲህ ምንድን ነው ሁሉም ከምርጫ ቦርድ እስከ ቀበሌ አስተዳደር እስከ ሚሊሻ እስከ አስተዳደር እስከ ምናምን ድረስ የተቆላለፈ ነገር ነው። ምርጫ ቦርድ እንትን ብታደርግ ምርጫ ቦርድ ወይ አቅም የለውም ወይም ሽፋን ሰጪ ነው። ስለዚህ ውድድሩ የምርጫ ቅስቀሳን ሙሉ በሙሉ ለማለት በሚቻልበት ደረጃ መንግስት ካድሬዎች ተቆጣጥሮታል።
የኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊና የቦርዱ ጽህፈት ቤት ዋና ኃላፊ አቶ ነጋ ዱፊሳ በበኩላቸው ባላቸው መረጃ መሰረት መድረክ በዚህ ምርጫ ከፍተኛና የተሳካ የምርጫ ቅስቀሳ ያደረገ ድርጅት እንደሆነ ይናገራሉ። ይሁንና ቦርዱ የማንኛውንም ፓርቲ ቅሬታ እየመረመረ ተገቢውን ህጋዊ እርምጃ እንደሚሰጥ አስገንዝበው መድረክ ያቀረበውን ቅሬታም ለመመርመር አጣሪ ቡድን ቦርዱ ማሰማራቱን አስታውቋል።
እያንዳንዱ ፓርቲ መድረክን ጨምሮ የሚያቀርበውን ቅሬታ በተለየ ትኩረት በተለይ አሁን ደግሞ ወደ ድምፅ አሰጣጡም የቀረብንበትና ሁለት ሳምንት ብቻ የቀረብበት ጊዜ በመሆኑ በቅርብ ክትትል የምናደርግበት ሁኔታ እንደመሆኑ መጠን ቅሬታ ባቀረበባቸው ቦታዎች ልዩ ትኩረት አድርገን በተለይ ወደ ምዕራብ ሸዋ አንድ አጣሪ ቡድን ወደ ስፍራው ያንቀሳቀስንበት ሁኔታ አለ። ወደ ምስራቅም እንደዚሁ ሌላ አጣሪ ቡድን ተንቀሳቅሶ ሁኔታውን እንዲያጣራ ያደረግንበት ሁኔታ አለ።
እንደ አቶ ነገባባል ቦርዱ ዶክተር መረራ እንደገለጹት አቅም የሌለው አይደለም። ያሰማራው አጣሪ ቡድን በሚያመጣው ሪፖርት መሰረት ተገቢ እርምጃ እንደሚወስድም አረጋግጠዋል።
አጣሪ ቡድኑ በሚያመጣው ሪፖርት ላይ ተገቢውን እርምጃ የሚወሰድበት ሁኔታ አለ። በዋናነት የምናስተላልፈው ግን አንደኛ ባለፈው ሳምንት ውስጥ የተፈጠረው አይነት ቅሬታ በአሁኑ ጊዜ የለም። ሁሉም ፓርቲዎች የምርጫ ዘመቻ ቅስቀሳቸውን መቀጠል ይችላሉ። መድረክንም ጨምሮ በየደረጃ ያሉት ምርጫ አስፈጻሚዎቻችንም ከዚህ የተንቀሳቀሱትንም ሁሉን ያለውን ነገር አጣርተው የሚያቀርቡበትና ተገቢውን የማስተካከያ እርምጃ የሚወሰድበት ሁኔታ እንዳለ ማንሳት ይቻላል።
ዶክተር መረራ ግን ምርጫ ቦርድ የገዢው ፓርቲ አንድ መሳሪያ እንጂ ነጻና ለሁሉም ተወዳዳሪ ፓርቲዎች በእኩልነት ሊያገለግል የቆመ ተቋም አይደለም ይላሉ። ከዚያም አልፎ የመንግስትና የገዢው ፓርቲ መዋቅሮችን ለመለየት እስከሚያዳግት ድረስ በአንድነት ስለሚሰሩ በመድረክ ተወዳዳሪዎች ላይ የሚደርሰው ጥቃትና ተጽዕኖ ተመሳሳይነት አለው ሲሉ ያስረዳሉ።
ከትግራይ እስከ ደቡብ እስከ ኦሮሚያ ይመሳሰላል። ለምሳሌ አንድ ለአምስቱ ሁሉም ቦታ ነው ጥነፋው ማለት ነው። ሰው ለምሳሌ ስብሰባ ሲጠራ ሰው ስብሰባ እንዳይወጣ፣ ይሄ ለአንድ ለአምስቱ ነው። ወጣት ሰብሮ ይወጣል። ለምሳሌ ገበያ የሚባለው በገበያ ገን መቀዝቀዝ ምን ማድረግ አይቻልም የሚባለው ሁሉም ቦታ ነው አፕላይ የሚያደርጉት። ስብሰባ ቦታዎችን መከልከል ሁሉም ቦታ ነው አፕላይ የሚያደርጉት። ዩኒፎርም ነው ባለን መረጃ፣ ያው መረጃ እንለዋወጣለን። ባለን መረጃ አንድ አይነት የሆነ አሰራር ይመስላል።
አቶ ነጋ ዱፊሳ ይህንን የዶክተር መረራ አባባል አይቀበሉትም። በሁሉም ወገን ጉድለቶች እንደማይጠፉ ጠቁመው ቦርዱ በማንም ወገን ይሁን የህግ ጥሰትን በቸልታ እንደማይመለከትም ያስረዳሉ።
የህግ ጥሰቶች ካሉ እየተከታተለ ማንም ይሁን ከየትኛውም አካል ይሁን ከየትኛው በህግ የሚዳኝበት ሁኔታ ነው ያለው። ይሄን የተመቻቸ ሁኔታ ፈጥረናል። ቦርዱ ምንም ቸል የምንለው ነገር የለም። ሁሉም ባለድርሻ አካላት፣ ሁሉም በተለይም ፖለቲካ ፓርቲዎች፣ ደጋፊዎቻቸው፣ አባላቶቻቸው፣ ከሁሉም አካል ያሉት የምርጫ ህጉን፣ የስነ ምግባር አዋጁን፣ የአገሪቷን ህጎች ባከበረ መልኩ መንቀሳቀስ እንደሚጠበቅባቸው፣ ከዚህ ባለፈ ደግሞ ህግ የሚጥስ አካል ካለ ደግሞ ቦርዱ እያጣራ ለህግ እንዲቀርቡ የሚያደርግበት ሁኔታ አለ ማለት ነው።
በ2007 ሀገር አቀፍ ምርጫ ድምፅ የሚሰጥበት ዕለት 13 ቀናት ብቻ ይቀሩታል። የቅድመ ምርጫው እንቅስቃሴ ከተጀመረ አንስቶ ቁጥራቸው ጥቂት ነው በማይባሉ ተቃዋሚ ፓርቲዎች በኩል በሂደቱ ቅሬታ እንዳላቸው ሲገልጹ ቆይተዋል። ምርጫ ቦርድ በበኩሉ ቅሬታዎቹን እያጣራ አስተዳደራዊና ህጋዊ መፍትሄዎች እየሰጣቸው እንደዘለቀ ሲገልጽ ቆይቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በኢትዮጵያ ከሁለት ሳምንት በኋላ ለሚካሄደው አገራዊ ምርጫ በትግራይ ክልል ከ2 ሚሊዮን በላይ ህዝብ ለመምረጥ ተመዝግቧል። 6 የፖለቲካ ድርጅቶች ደግሞ ለመወዳደር እጩ ተወዳዳሪዎቻቸውን አስመዝግበዋል። በክልሉ ለምርጫ የሚያስፈልጉ ቅድመ ሁኔታዎች ሙሉ በሙሉ እንደተጠናቀቁና ቁሳቁሶችም ወደ ምርጫ ጣቢያዎች በወቅቱ እንደደረሱ የትግራይ ክልል የምርጫ ቦርድ ጽህፈት ቤት ኃላፊ አቶ ወልደ ጊዮርጊስ በላይ ለአሜሪካ ድምፅ መግለጫ ሰጥተዋል። የፖለቲካ ድርጅቶችም የምረጡኝ ቅስቀሳቸውን እያካሄዱ ናቸው። ዘጋቢያችን ግርማይ ገብሩ አንዳንድ ጥያቄዎችን በማንሳት የምርጫ ቦርድ ኃላፊውን አነጋግሯል።
ዘንድሮ ግንቦት 16 ለሚካሄደው አገራዊ ምርጫ በተለይ ትግራይ ክልል ውስጥ እየተካሄደ ስላለው ዝግጅት ምን ይመስላል ለሚለው የትግራይ ክልል ምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ በላይ ጠቅለል ያለ መረጃ ይሰጡናል። ለመሆኑ ትግራይ ክልል ውስጥ ለምርጫ የተመዘገበው የህዝብ ብዛት ምን ያህል ይሆናል? ዝግጅቱስ ምን ይመስላል?
እስካሁን ለምርጫ የተመዘገበው ህዝብ ብዛት 2,382,768 ይሆናል። ከዚሁ 52% ሴቶች ናቸው ማለት ነው። የመራጮች ምዝገባ በወጣው ጊዜ ሰሌዳ መሰረት በጥሩ ሁኔታ ተጋደዋል ማለት ነው። ዋነኛው ስራም የነበረው ያው ምርጫ ቦርድ ባወጣው ጊዜ ሰሌዳ መሰረት ለምርጫ አስፈጻሚዎች ከክልል ጀምሮ ዞን እስከ ምርጫ ክልል ድረስ ያሉ አስፈጻሚዎች ያው ስለ ድምፅ አሰጣጥ እና ቆጠራ እንዲሁም አገላለጽ ስልጠና በብቃት በስፋት ሰጥቷል ማለት ነው። በክልላችን ጥሩ ዝግጅት ተካሂዶ በአሁኑ ሰዓት ደግሞ ያው የፖለቲካ ፓርቲዎች የምረጡኝ ቅስቀሳ እያካሄዱ ነው ማለት ነው።
አቶ ወልደ ጊዮርጊስ፣ ለመሆኑ በትግራይ ክልል ውስጥ እስካሁን ድረስ ምርጫው ላይ ለመወዳደር የተመዘገቡ የፖለቲካ ድርጅቶች ስንት ናቸው? እነማን ናቸው? ያቀረቡት የእጩ ተወዳዳሪዎች ብዛትስ ምን ይመስላል?
እንግዲህ በክልላችን እንደሚታወቀው ያው 6 ፖለቲካ ፓርቲዎች ለውድድሩ ተመዝግበዋል እና ከነዚህንም አንደኛ ህወሓት ኢህአዴግ ነው። ቀጥሎ መድረክ አረና፣ ኢዴፓ፣ ኢድህ፣ ኢፍድሃግ፣ ኢድአን በአጠቃላይ 6 ፓርቲዎች ናቸው ማለት ነው። እነዚህም እጩዎቻቸውን በወጣው ጊዜ ሰሌዳ መሰረት ያው አስመዝግበዋል። ለፓርላማ የሚወዳደሩት 78 እጩ ተወዳዳሪዎች ናቸው። ለክልል ደግሞ 242 እጩ ተወዳዳሪዎች ተመዝግበዋል ማለት ነው እና ይሄም በጥሩ ሁኔታ አጠናቀናል ማለት ነው።
ለመሆኑ አቶ ወልደ ጊዮርጊስ የሴቶች ተሳትፎ ምን ይመስላል በዘንድሮ ምርጫ ስናየው?
እንግዲህ ሴቶች በ3 መልኩ ልናየው እንችላለን። አንደኛ በመራጭነት በነቂስ ተመዝግበዋል። ከመራጩ ህዝብ 52% ሴቶች ናቸው። በአስመራጭነትም ከ40% የማያንሱ ሴቶች በምርጫ አስፈጻሚነት እንዲሳተፉ ተደርጓል ማለት ነው። በተመራጭነትም ለምሳሌ ህወሓት ኢህአዴግ ለፓርላማ 38 ወንበር ነው ትግራይ ፓርላማ ወንበር ያለው እና ከዚሁ 14ቱ ሴቶች ናቸው በእጩነት ያቀረበው ህወሓት ኢህአዴግ። አረና መድረክ ደግሞ ያው 2 ሴቶች አቅርበዋል ማለት ነው። እና ለክልል ምክር ቤትም በአጠቃላይ 242 እጩዎች ተመዝግበዋል። ከነዚህ 83 ሴቶች ናቸው። በፐርሰንት ሲለካ የህወሓት ከወሰን 36.8% ነው ማለት ነው። የአረና ደግሞ 7.1% ነው ማለት ነው።
እስኪ አቶ ወልደ ጊዮርጊስ አሁን ለምርጫ የሚያስፈልጉ ነገሮች በሙሉ ወደ ምርጫ ጣቢያዎች በወቅቱ ደርሰው ተዘጋጅተዋል?
በወጣው ጊዜ ሰሌዳ መሰረት በአሁኑ ሰዓት ከማዕከል የተላኩ የምርጫ ሰነዶች እና ቁሳቁሶች ልዩ ጥበቃ ተደርጎላቸው አስተማማኝ በሆነ ቦታ ይገኛሉ ማለት ነው።
የፖለቲካ ድርጅቶቹ የምረጡኝ ቅስቀሳ ማድረግ የሚያቆሙት ከስንት ጊዜ በኋላ ነው?
ምርጫ ወር ባወጣው ጊዜ ሰሌዳ መሰረት የፖለቲካ ፓርቲዎች ቅስቀሳቸውን የሚያካሂዱት እስከ ግንቦት 13 ነው። ስለዚህ ግንቦት 13 ወደ 12 ሰዓት ቅስቀሳቸውን ያቆማሉ ማለት ነው። ግንቦት 9 ደግሞ ለመራጩ ህዝብ በአጠቃላይ ስለ ምርጫው አካሄድ፣ ስለ ድምጽ አሰጣጡ ሰፊ መግለጫ በያ ከባዩ ህዝቡ በተመዘገበበት የምርጫ ጣቢያዎች ስለ ምርጫው አጠቃላይ ገለጻ ትምህርት ይሰጣል ማለት ነው። ግንቦት 9/2007
የፖለቲካ ድርጅቶች በየወቅቱ ለሚያቀርቡት ቅሬታ የምርጫ ቦርዱ እንዴት ነው እያስተናገደ ያለው? አቅሙና ብቃቱስ ምን ያህል ነው?
እንግዲህ ዋናው መመሪያችን በህገ መንግስት ላይ መሰረት ተደርጎ የምርጫ አዋጆች ወጥተዋል። የተሻሻሉ ፓርቲዎች ስነ ምግባር አዋጅ አለ። ምርጫ ሂደት አንዳንድ አቤቱታዎች በሚፈጠሩበት ጊዜ በየምርጫ ጣቢያው በምርጫ ክልል እስከ ቦርድ ድረስ የቅሬታ አፈታት መዋቅር ተዘርግቷል ማለት ነው። ኮሚቴዎች ተቋቁመዋል ማለት ነው። ስለዚህ ቅሬታ እንዴት እንደሚፈታ፣ አቤቱታ እንዴት ማስተናገድ እንደሚቻል ከላይ እስከታች መዋቅር ስላለው የራሱ የሆነ አሰራር ስላለው በየጊዜው ችግሮች ካጋጠሙ በዛ ነው የሚስተናገዱት ማለት ነው። በሌላ መልኩ ደግሞ ያው የፓርቲዎች የጋራ ምክር ቤት መድረክም አለ። እነሱም እርስ በርሳቸው እየተገናኙ ያው ችግራቸውን የሚፈቱበት በአስተዳደራዊ መልኩ ቅሬታዎች፣ አቤታዎች የሚፈቱበት አለ። ስለዚህ በእኛ ክልል እስካሁን ይሄ ነው የሚባል ችግር የገጠመን ነገር የለም ማለት ነው። በጥሩ ሁኔታ እየተካሄደ ነው።
የትግራይ ክልል ምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ በላይ ለሰጡኝ ማብራሪያ በጣም ነው የማመሰግኖት።
እኔም ለቪኦኤ ፕሮግራም አመሰግናለሁ።
ወደ ሶስተኛው ዘገባችን ስናልፍ ብሪታንያን ይሆናል የምንመለከተው። ብሪታንያ ውስጥ በአውሮፓ ህብረት ላይ ጥርጣሬ የሚያንጸባርቀው ወግ አጥባቂ ወይም ኮንሰርቫቲቭ ፓርቲያቸው ካሸነፈ በኋላ የሀገሪቱ ጠቅላይ ሚኒስትር ዴቪድ ካምረን የሚወስዱት እርምጃ ምን ሊሆን እንደሚችል አውሮፓ በስጋት እየጠበቀች ነው። ብሪታንያ በአውሮፓ ህብረት አባልነቷ እንድትጸና ምን መደረግ አለበት? ብሪታንያ በአባልነቷ እንድትቀጥል ለማድረግ የአውሮፓ ሀገሮች ምን ያህል ርቀው ይሄዳሉ የሚሉትን ነጥቦች መሰረት በማድረግ ሊሳ ብራያንት ከፓሪስ የላከችውን ዘገባ አዳነች ፍስሐዬ ታቀርባለች።
የጀርመን ክልላዊ ምርጫዎች ብዙውን ጊዜ የሌሎቹን የአውሮፓ ሀገሮች ትኩረት አይስቡም ነበር። በብሬመን ክፍለ ሀገር ከተማ ትላንት እሁድ በአውሮፓ ህብረት ላይ ጽኑ እምነት የሌለው ፓርቲ ማሸነፉ ግን ፈረንሳይ ውስጥ አነጋጋሪ ሆኗል። ይህ የሆነውም ብሪታንያ ውስጥ ባለፈው ሳምንት የጠቅላይ ሚኒስትር ካምሩን ፓርቲ ትልቅ ድል በማግኘቱ ነው። ዴቪድ ካምሩን ከሁለት ዓመታት በኋላ ብሪታንያ በአውሮፓ ህብረት አባልነት መቀጠሏን በሚመለከት ህዝበ ውሳኔ እንዲሰጥበት እንደሚያደርጉ በማስታወቃቸው በህብረቱ ያለው ጥርጣሬና ስለ አውሮፓ ህብረት መጻኢ ዕድል ያለው ስጋት እንደገና እያንዣበቡ ናቸው። ሁለት ዋና የአውሮፓ ህብረት ኃላፊዎች የህብረቱ ፕሬዚደንት ዣን ክሎድ ጃንከርና የአውሮፓ ህብረት ፕሬዚደንት ዶናልድ ታስክ ብሪታንያ የምትለውን ለመስማትና ለመደራደር ዝግጁ መሆናቸውን አስታውቀዋል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድም ብሪታንያ በአውሮፓ ህብረት ለሚኖራት ቦታ ከሚስተር ካምሩን ጋር የመነጋገር ፍላጎት እንዳላቸው ገልጸዋል። ስለ ብሪታንያ ፍላጎት መነጋገሩ ተገቢ ቢሆንም አውሮፓ ውስጥ ነጻ የህዝብ ዝውውርን ያካተቱ ሚስተር ካምሩን ግን ሊገድቧቸው የሚፈልጉ የተደነገጉ ህጎች አሉ። የአውሮፓ ህብረት ሀገሮች በህጎቹ መጽናት ይኖርባቸዋል ብለዋል የፈረንሳዊ ፕሬዚዳንት። የብሪታንያው ጠቅላይ ሚኒስትር ከሁለት ዓመታት በኋላ በብሪታንያ የአውሮፓ ህብረት አባልነት ላይ ህዝበ ውሳኔ እንዲካሄድ ከማድረጋቸው በፊት በአውሮፓ ህብረት አሰራር ውስጥ ለውጥ እንዲደረግ እንደሚፈልጉና ብሪታንያ በህብረቱ አባልነት ለመቀጠል ስለሚያስችሏት ነጥቦች መደራደር እንደሚፈልጉ ጠቁመዋል። ሶኒያ ፒያድራፊታ የተባሉ ዋናው መሰረቱ ብራሰልስ በሆነው የአውሮፓ ፖሊሲ ጥናት ማዕከል የሚሰሩት ተንታኝ በአሁኑ ወቅት የአውሮፓ ሀገሮች ዝርዝር ሁኔታውን እየጠበቁ ነው ይላሉ።
Because so far the conservative government has not been clear at all about
የካሜሩን ወጋጥባቂ መንግስት በአውሮፓ ህብረት ለውጥ እንዲኖር ስለሚለው ነገርም ሆነ ህዝብ ወሳኔ ለማካሄድ ስላላቸው እቅድ እስካሁን ባለው ጊዜ በግልጽ የሚታወቅ ነገር ስለሌለ ነው የአውሮፓ ህብረት ሀገሮች በመጠበቅ ላይ ያሉት ብለዋል ተንታኛዋ። በአውሮፓ ህብረት ላይ ጥርጣሬ ያላት ብሪታንያ ብቻ አይደለችም። ፈረንሳይ ውስጥ ብሔራዊ ግንባር የተባለው ጽንፈኛው ቀኝ ክንፍ ድርጅት ከሁለት ዓመታት በኋላ ለሚካሄደው ፕሬዝዳንታዊ ምርጫ ጠንካራ ቦታ ሊያገኝ የቻለበት ምክንያት ከአውሮፓ ህብረት አባልነት እንውጣ የሚለው እምነቱ ነው።
C'est l'Union européenne qui décide à notre place qu'on peut plus décider de la politique d'immigration, plus décider du
የግንባሩ መሪ ማሪን ለፔን እንዳሁኑ በፈረንሳይ ሬዲዮ በሚሰጧቸው ቃለ መጠይቆች የአውሮፓ ህብረት ከኢሚግሬሽን አንስቶ እስከ ኢኮኖሚ የሚሄዱትን ውሳኔዎች በፈረንሳይ ላይ እየጫነ ነው ሲሉ ያማርራሉ። ተንታኛዋ ፓድራፊታ ታዲያ ብሔራዊ ግንባር የተባለውን የመሳሰሉ በአውሮፓ ህብረት ላይ ጥርጣሬ ያላቸው ፓርቲዎች መጠቀሚያ ትሆናለች። ሆኖም አውንታዊ አመለካከት ያላቸው ወገኖች አውሮፓ ለህብረቱ ያለውን ድጋፍ ሊያጠናክሩ ይችላሉ ብለዋል። በሌላ በኩል በህብረቱ አሰራር ለውጥ ከተደረገ ደግሞ የብሪታንያ ድምጽ ሰጪዎች ሀገሪቱ በአባልነት እንድትቆይ ሊያደርጉ እንደሚችሉ ተንታኛዋ አውስተዋል። ከዚህ ቀደም ግሪስን የመሳሰሉት ሀገሮች ከአውሮፓ ህብረት የመውጣት ዛቻ አሰምተው ነበር። የብሪታንያ መውጣት ግን በቀላሉ የሚታይ አይሆንም። የስነ ልቦናዊም ሆነ የኢኮኖሚ ጉዳት ሊያደርስ ይችላልና።
ፕሮግራማችን እስከ 1 ሰዓት ተኩል ድረስ ይቀጥላል። አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ሐኪሞን ይጠይቁ። ሳምንታዊው ቅንብር ሐኪሞን ይጠይቁ በአለርጂ በሚቀሰቀሱ የአፍንጫ የጉሮሮና የአየር ቧንቧ በሽታዎች ዙሪያ ከበርካታ የፕሮግራሙ ተከታታዮች የደረሱ ተዛማጅ ጥያቄዎች የባለሙያ ምላሽ የሚስተናገድበት ተከታታይ ቅንብር የመጀመሪያ ክፍል ዝግጅት ነው ይዞ የቀረበው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በዚህ በዩናይትድ ስቴትስ ከኔትከት ዩኒቨርሲቲ ረዳት የሕክምና ፕሮፌሰርና የአንገት በላይ ሕክምና እንዲሁም ቀዶ ሕክምና ባለሙያውን ዶክተር በላቸው ተሰማን አወያይቷል። ለመሆኑ አለርጂ ምንድን ነው? በምንስ ነው የሚቀሰቀሰው? ለሚለው የአሉላ ቀዳሚ ጥያቄ ዶክተር በላቸው ይመልሳሉ።
አሉላ አመሰግናለሁ ደግሜ ሊመጥቼ ከአድማጮቻችን ጋርና ካንተ ጋር ውይይት እንዳረግ እድል ስለሰጠኝ። ምን እንነጋገርበት እንግዲህ አለርጂ የሚከሰተው ሰውነታችን ከውጪ ካሉ ነገሮች ወይም ሰውነታችንን ያሉትን ነገሮች እንደ መጥፎ ወይም እንደ ባክቴሪያ ወይ እንደ ሌላ አይነት ነገር አይቶ በሚያይበት ጊዜ ሰውነታችንን እነዚህን ነገሮች ለመዋጋት የሚያደርገው ጦርነት ነው። በቀላሉ እነዚህ ነገሮች ምን ሊሆኑ ይችላሉ ብለን ብናይ እንደ ምንበላው ምግብ አለርጂ ሊኖርብን ይችላል። ከውጭ ያሉት እነዚህ ፖለኖች ወይም ከዛፍ ላይ የሚበኑት ብናኞች ሊሆኑ ይችላሉ። የተነሳው ከመድኃኒት አለርጂ ሊኖረን ይችላል። እና በሰፊው አለርጂ ምንድን ነው? ሰውነታችን ከውጭ የሚያገኘውን ነገር እንደ መጥፎ ነገር አይቶ በሚያደርገው
ለመዋጋት የሚያደርገው ምላሽ ነው ማለት ነው።
በቃ እንደሱ ነው። በቀላሉ ለማየት እንደዚህ ነው። እና ያ ምላሹ ከትንሹ እስከ ሰፊው ሆኖ ሊታይ ይችላል።
ዶክተር በላቸው አለርጂ ምንድነው? በምንስ ይከሰቀሳል? የሚለውን መሰረታዊ ጭብጥ አስይዘውናል። ምን አይነት ዋና ዋና የአለርጂ ቀስቃሽ ነገሮች ይታወቃሉ? በተለይ ከአንገብ በላይ የአለርጂ በሽታን በመቀስቀስ
እንግዲህ አሉላ፣ አንዳንድ ጊዜ በሕክምና ውስጥ ስናይ አንዳንድ ጊዜ በአንገት በላይ ብቻ ስናተኩር የምናስበው ምንድን ነው? ይሄ ነገር አለርጂው በአንገት በላይ ያለውን በሽታ የሚቀሰቅሰው የአንገት በላይ በሽታ ብቻ ነው ብለን ማየት እንችላለን። ከዚህም አልፎ ደግሞ ከአንገት በላይ ጋር ግንኙነት የሌላቸው ነገሮች የአንገት በላይ ያሉትን በሽታዎች ሊቀሰቅሱ ይችላሉ። ለምሳሌ አሁን በጊዜያዊ ወይም ወቅታዊው በሆነ ችግር በምናይበት ጊዜ ይሄ በአበባ ወይ ከዛፎች ላይ የሚመጡት ብናኞች አፍንጫ ውስጥ ያለውን አለርጂ ሊያስጀምሩ ይችላሉ። ይሄ አፍንጫ ውስጥ ያለው አለርጂ አንዳንድ ሰዎች አስማቸውን ሊያስነሳባቸው ይችላል። እና የአንገት በላይ በሽታና ማለት አፍንጫ ውስጥ ያለው የሳይነስ ችግርና አስም የተገናኙ ናቸው። ምክንያቱም ሰውነት ውስጥ ያለው እንደ ቀደም እንዳልነው ጦርነት በሚጀመርበት ጊዜ ያ ጦርነት አፍንጫ ብቻ ወጋለው ብቻ ብሎ አይደለም የሚነሳው። አንዴ ይሄ ጦርነቱ ምንድነው በኢንፍላሜሽንም ብለው ይሄ ኢንፍላሜሽን በሚነሳበት ጊዜ
ወይ መሰለ ቁስለት ማለት ነው፣
ቁስለት እብጠቱ በሚነሳበት ጊዜ አፍንጫ ሊያሳብጥ ይችላል፣ ጉሮሮ ሊያሳብጥ ይችላል፣ ሊከረክር ይችላል፣ ብዙ ፍሳሽ ሊያፈስ ይችላል፣ ሳምባ ሊያሳብጥ ይችላል፣ እሱ ደግሞ ሳል ሊያመጣ ይችላል። እና በሰፊው ማየት አለብን አንዳንድ ጊዜ ማለት አፍንጫ ውስጥ ያለው ችግር ወይም ከአንገት በላይ ያለው ችግር ሌላ ነገሮችም ሊያስነሳ ይችላል ማለት ነው።
የአለርጂ ህመም ሲቀሰቀስ በተለይ ከአንገት በላይ ያሉትን እንዳሉት የተለያዩ የሰውነት ክፍሎችን የሚመለከቱ ሁኔታዎችም የአንገት በላዩን የጤንነት ሁኔታ ሊያናጉ ወይም ሊያቃውሱ እንደሚችሉት ሁሉ በምልክትነት ደረጃ ከሌሎች የአንገት በላይ በሽታዎች ለይተው ሰዎች እንዲያውቋቸው ይሄ በእርግጥም ከአለርጂ ጋር በተያያዘ የተቀሰቀሰ ነው ተብሎ ተለይቶ እንዲታወቅ ምን አይነተኛ ምልክቶች አሉ? ከጉንፋን ወይም ከቅዝቃዜ ጋር ወይንም ከሌሎች የአንገት በላይ በሽታዎች ጋር በተያያዘ የመጣ ሳይሆን አለርጂ የቀሰቀሰው ነው ብለው እንዲያስቡ እንደው በአመላካችነት ሊነገሩ የሚችሉ ካሉ?
ይሄ በጣም ጥሩ ጥያቄ ነው። እንዲያውም በብዙ በሽተኞች ላይ የሚከሰተው ችግር ነው ማለት ሰዎች አንዳንድ በሽታ በሚኖርባቸው ጊዜ ይሄ አለርጂ ነው አለርጂ ተነስቶብኛል ብለው ችላ ሊሉት ይችላሉ። ስለዚህ አለርጂ በሚመጣበት ጊዜ አንዳንድ ጊዜ መኮርኮር ይኖራል፣ አፍንጫ መደፈን ሊኖር ይችላል፣ ፈሳሽ ወይም አይን ሊበላ ይችላል ማለት ሊያሳሽ ይችላል። የሚወጣውም ፍሳሽ ወይ ከአፍንጫ የሚወጣው ፍሳሽ ቀለም የለውም። ብዙ ጊዜ የአለርጂ ሲሆን አይን ሊያብጥ ይችላል፣ ቆዳ ሊያብጥ ይችላል። ችግሩ ምንድን ነው? እንደዚህ አይነት ችግሮች በሚከሰቱበት ጊዜ ከአንገት በላይ ሐኪም ወይ የፕራይመሪ ኬር ዶክተር የመጀመሪያ የሚታየውን ሐኪሞች አይቶ ቼክ መደረግ አስፈላጊ ነው። ምክንያቱም ይሄ እንዳልኩት ያ የሚከሰተው ጦርነት ኢንፍላሜሽን ያልነው ቅድም
የሰውነት ቁስለት ወይም እብጠት ሁኔታ ማለት
የሰውነቱ እብጠቱ የኛ ሰውነት አለርጂ ሆነ ወይም ሌላ ቁስል ሆነ ወይም ሌላ አይነት በሽታዎች የኛ ሰውነት ይሄ የሚጀምረውን ጦርነት ልዩነት ስለማያውቅ መጠንቀቅ አለብን። ነገር ግን ወቅት በሚቀየርበት ጊዜ ሁላችንም እኔም ራሴ አሁን አለርጂ አለብኝ፣ ስለዚህ ማስነጠስ የምንጀምር ከሆነ አፍንጫችን የሚደፈን ከሆነ ፈሳሽ አፍንጫችን ውስጥ ፈሳሽ የሚፈስ ከሆነ ጆሮአችንን የሚበላን ከሆነ ጉሮሮአችንን የሚበላን ከሆነ ይሄ የአለርጂ ምልክት ነው። ግን ደግሞ ከዛ በላይ አልፎ እነዚህ ነገሮች የሚቀየሩ ከሆነ ይሄ አለርጂ ብቻ ነው ብሎ መተው ጥሩ ነገር አይደለም።
ስለዚህ በባለሙያ በእርግጥ ተለይቶ እንዲታወቅና ከአለርጂ ውጭ ያለ በሽታም ካለ በአግባቡ በጊዜው እንዲረዳ ማድረግና ጥንቃቄውን መውሰድ ህሙማኑ ትኩረት ሊሰጡት የሚገባ ጉዳይ ነው እያሉን ነው።
ልክ ነው
ዶክተር በላቸው። በበሽታ አይነትነት ከአንድ በላይ ከአለርጂ ጋር የተያያዙ የአፍንጫ የጉሮሮና የጆሮ በሽታዎች ብዙ ጊዜ ሲነሱ ይሰማልና በበሽታ አይነትነት ሊጠቀሱ የሚችሉ ምናልባት የሚያሳዩት ምልክቶች ተቀራራቢም ቢሆኑ አለርጂን አያይዘው የሚመጡ የበሽታ አይነቶች ዋና ዋና የሚባሉትን ሊገልጹልን ይችላሉ?
ሐኪሞን ይጠይቁ ዝግጅት አላበቃም። አሉላ ከበደ ዶክተር በላቸው ተሰማን ይዞ ለቀሪ ጥያቄዎቻችሁ በሚቀጥለው ሳምንት ይዟቸው ይመለሳል። ስላደመጣችሁ እናመሰግናለን። ዶክተር በላቸውንም እናመሰግናለን። ክቡራትና ክቡራን አድማጮች ለዛሬ ማክሰኞ ያሰናዳነው ዝግጅት በዚሁ ያበቃል። በሶስት ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በሚቀርበው መደበኛው ፕሮግራማችን እስከምንገናኝ በደህና አምሹ የምንላችሁ ቆንጂት ታዬና ፕሮግራሙን የመራችልን ጽዮን ግርማንም ደህና አምሹ።
This program has come to you from the Voice of America, Washington.